የምስራች ድምጽ ነው።
ተስፋ ለሴቶች በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ለተንሳይ በዓል በሰላም አደረሳችሁ። እንደምን አምሽታችኋል የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች። የጌታ ጸጋና ሰላም ይብዛላችሁ ይያልን የዛሬውን ፕሮግራማችንን እንጀምራለን። ዛሬ እንግዲህ በሀገራችን የተንሳይ በዓል የሚከበርበት ቀን ነው። ቀኑ ጥሩ ነበር? እንዴት አሳለፋችሁት? ምላሹን ለራሳችሁ መልሱ። አሁን ግን ቁጭ በሉና ለዚች ለ30 ደቂቃ አብረን ቆይታ እናደርጋለን። በዛሬው ልዩ የበዓል ፕሮግራማችን ውስጥ ጽሑፎችና ልዩ ልዩ መዝሙሮችንም አካተናል። እስከ ፍጻሜ ቆይታችሁ እንድትከታተሉ እንጋብዛችኋለን። በቅድሚያ ግን ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ እንላለን። አሁን ኢየሱስ የተሰቀለበትን ቅጽበት የሚያስታውሰንን ታሪክ ከመጽሐፍ ቅዱስ ወስደን እናያለን። አብራችሁን ሁኑ። ንጉሱ ሳይነጋ በሌሊት ከእንቅልፉ መቀስቀሱ ለደግ እንዳልሆነ ቢያውቅም ይህን ያህል አሰቃቂ ይሆናል ብሎ ግን አልጠበቀም። ፊቱ የቆመው አይሁዳዊ በገዛ ወገኖቹ እንዲህ በጭካኔ የመደብደቡ ምስጢርም ምክንያታዊ ሊሆንለት አልቻለም። ምስኪኑ ሰው ከግንባሩ ጀምሮ በጉንጮቹ ወደ ታች እስከ አንገቱ ድረስ የፈሰሰው ትኩስና የረጋ ደም ብዙ ሰዓት የፈጀ ድብደባ እንደተፈጸመበት ይመሰክራል። በደም የጨቀየ ልብሱ ወይን ሲረግጥ ቆይ ያስመስሉታል። ከአናቱ መሃል እንደ ምንጭ ውሃ ሳይቋረጥ የሚብለቀለቀውን ደም ሲያይ እስካሁን በሕይወት መቆየቱና ቆሞ መሄዱ እጅግ አስገረመው። ድንገትም ከላይ እስከ ታች የሆነ ነገር ውስጡን ሲነዝረው ተሰማው። ግን ምን አድርጓቸው ይሆን እንዴ የጨከኑበት ሲል አሰበ። ሰውየው የሚስብ ውበት ወይም ግርማ የለውም። ማንም የሚወደው መልክም ሆነ ደም ግባት አልነበረውም። ሰው ሁሉ ንቆ ያገለለው ከመከራና ከህመም የማይለይ የሐዘን ሰው እግዚአብሔር ጭምር የጨከነበት ነበር የሚመስለው። ሰዎች ፊታቸውን እስኪያዞሩበት ድረስ የተናቀ ነበርና ማንም አላከበረውም። ተጨነቀ፣ ተሰቃየ፣ እንደ ጠቦት ለእርድ ተነዳ። ይሁን እንጂ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። ምን አድርጓቸው ነው እንዴ የጨከኑበት? ንጉሱ ደግሞ ደጋግሞ አሰበ። ግን መቼም መልስ ያላገኘለት ከባድ ነገር ነበር ካይምሮ ጓዳ ውስጥ ያረገዘው። ከህዝቡ የሚበዙቱ በቁጣ ሲጮሁበት በጭካኔ ሲረግሙት ሲያይ የከፋ በደል እንደፈጸመባቸው እርግጠኛ ወደ መሆን ተቃርቦ ነበር። ሆኖም ማለዳ በፍርድ ወንበሩ ላይ እንደተቀመጠ ሚስቱ መልእክት ልካ በርሱ ምክንያት ዛሬ ለሊት በህልም ብዙ ተሰቃይቻለሁና በዚያ ንጹህ ሰው ላይ አንዳች እንዳታደርግ ያለችውን ሲያስታውስ ደግሞ ግራ ተጋባ። ትንሽ ቆይቶም የገዛ ወገኖቹ በቅናት ተነሳስተው ይሄን ሁሉ እንዳደረጉበት እንጂ ምንም በደል እንዳልነበረበት አወቀ። ዳሩ ምን ያደርጋል? የተረዳውን ደፍሮ ተናግሮ በጽድቅ እንዳይበይን ስሙና ስልጣኑ አሳሳው። ሰውየው ግን የደረሰበት መከራና ስቃይ ከበቂ በላይ ቢሆንም ማንም የሚራራለት የለም። እንዲህ መድቀቁና መሰቃየቱ በእግዚአብሔር ፈቃድ እንደሆነ አስቀድሞ ተናግሮ ነበር አሉ። ከነፍሱ ስቃይ በኋላም የህይወትን ብርሃን ያልማል። ይህን እያሰበም ደስ ይሰኛል። ዓለም ሁሉ በርሱ ላይ እጅግ ጨከነ። አስወግደው፣ አስወግደው! ከቅርብም ከርቀትም የሚሰማው ጩኸት ይሄው ብቻ ነው። መከራውን ለመቋቋም ነክሶ የያዛቸው ጥርሶቹ ያን በመሰለ ስቃይ ውስጥ እንኳ ሆኖ የተፈጥሮ ህግን ጥሰው ፈገግ ያሉ ይመስላሉ። የተሸነፈ ሰው የሚደርስበት ሁሉ እየደረሰበት ቢሆንም ፈገግታው ግን አሸናፊነቱን የሚያውጅ ነው። በድብደባ ብዛት አብጠው በረጋ ደም የተሸፈኑ አይኖቹን በህመም ገለጥ ሲያደርጋቸው ፍቅር፣ ምህረትና ርህራሄ ይረጩና አቅማተው ተመልሰው ይከደናሉ። ግን ምን ያደርጋል? በዚያ የተሰበሰቡት ሁሉ በጭካኔ ስለተሞሉ ይሄንን ልብ ስብስፍ የሚያደርግ ክስተት ማንም አልተመለከተም። የዚያን ቀን ከያዋን ምድር እስኪወገድ ድረስ ከትውልዱ ማንም አላስተዋለም። ይገርማል። እርሱ ግን እኮ ማንንም በጥላቻ አይመለከትም። በዚያ ጽኑ መከራ ውስጥ ሆኖ እንኳ የርግማንም ሆነ የምሬት ቃል ከአንደበቱ የሰማ ሰው የለም። ብቸኝነቱን ለተመለከተ በምድር በኖርባቸው ዓመታት ያለ ወዳጅ ዘመድ የነበረ ሊመስለው ይችላል። እውነቱ ግን እንዲህ አልነበረም። እንዲያውም ከዚያ በፊት ታይቶ እስከማይታወቅ ድረስ በገባበትና በወጣበት በፈቃዳቸው የተከተሉት አያሌ ደቀ መዛሙርት ነበሩት። ዛሬ ግን ብቻውን ነው። እርግጥ ነው እናቱና ከሩቅ እየተከተሉ የሚያለቅሱ ጥቂት ሴቶች በእለቱ ከርሱ ጋር ታይተዋል። ዳሩ ግን ማናቸውም ካሰቃቂው ስቃይና መከራ ሊካፈሉትም ሆነ ሊያድኑት አልቻሉም። ንጉሱ ወደ ሰውየው ቀርቦ ጠየቀው፣ አንተ የአይሁድ ንጉስ ነህ እንዴ? ኢየሱስም ንጉስ እንደሆንኩ አንተም አመነህ ወይስ ሰዎች ስለነገሩ ብቻ ነው የምትጠይቀኝ? ንጉሱም እኔ አይሁዳዊ ነኝ፣ የገዛ ወገኖች ወደ እኔ ያመጡ፣ ለመሆኑ ምን አድርጋቸው ነው አለው። ኢየሱስም የኔ መንግስት ከዚህ ዓለም አይደለችም። መንግስቴ ከዚህ ዓለም ብትሆን ኖሮ ሎሌዎቼ በተዋጉልኝ ነበር አለው። ንጉሱም ታዲያ ንጉስ ነህ? ኢየሱስም አንተ እንዳልከው ነኝ። እኔ የተወለድኩትና ወደ ዓለም የመጣሁት ስለ እውነት ልመሰክር ነው። ከእውነት የሆነ ሁሉ ድምጼን ይሰማል አለው። ንጉሱም መልሶ እውነት ምንድን ነው አለው። ከዚህ በኋላ ኢየሱስ አንዳች አልመለሰለትም። ንጉሱ ግን ከሰውየው ጋር የተነጋገረው ነገር ቀኑን ሙሉ እየከነከነው እንደ እግር እሳት ሲፈጀው አለ። ሆኖም ለስልጣኑ ሰግቷልና ንጹሑን ሰው ከስቅላት ሊያድን የሚችልበት አቅም አጣ። በዚያን ቀን ማድረግ የቻለው አንድ ነገር ብቻ ሲሆን እርሱም በአደባባይ እጁን ታጥቦ ከሰውየው ደም ንጹሕ መሆኑን ለሁሉም ካስረዳ በኋላ ያሰቡትን እንዲፈጽሙ ለገዛ ወገኖቹ አሳልፎ መስጠት ብቻ ነበር። አቤት ጥድፊያ! አይሁዳውያኑ ያን ጻድቅ ሰው ከምድር ለማስወገድ እንዲህ የቸኮሉት ለምን ይሆን? ጎልጎታ ከተባለ ቦታ ሲደርሱ ከሐሞት ጋር የተቀላቀለ ወይን ጠጅ እንዲጠጣ ሰጡት። እርሱ ግን ቀምሶ ሊጠጣ አልፈቀደም። ከሰቀሉት በኋላ እጣ ተጣጥለው ልብሱን ተከፋፈሉ። ወታደሮቹም በተጠንቀቅ ቆመው ይጠብቁት ነበር። ሁለት ነፍሰ ገዳይ አመጸኛውን በዴዎችንም አንዱን በቀኝ ሌላውን በግራ ከርሱ ጋር ሰቀሉ። እናም ከአመጸኞች ጋር ተቆጠረ። ከእነርሱ አንዱ በመስቀል ላይ ሆኖ ሊሳለቅበት ይሞክር ነበር። በመንገዴም ያልፉ በኃይል እየተሳደቡና ራሳቸውን እየነቀነቁ ቤተ መቅደስን አፍርሰ በሶስት ቀን ውስጥ የምትሰራው እስቲ ራስህን አድን፣ የእግዚአብሔር ልጅ ከሆንክ በል ከመስቀል ውረድ ይሉት ነበር። የካህናት አለቆች፣ የኦሪት ሕግ መምህራንና ሽማግሌዎችም እያሾፉ ሌሎችን አዳነ፣ ራሱን ግን ማዳን አልቻለም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእርሱ ታምኖ የእግዚአብሔር ልጅ ነኝ ይል ስለነበር እስቲ ከወደደው አሁን ያድነው ሲሉ፣ እርሱ ግን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እያለ ለሁሉ ይማልድ ነበር። ምን አይነት ነገር ነው? ሰዎቹ መስቀል ላይ ሆኖ እንኳ ሊራሩለት አልቻሉም። ንጉሡ ከደሙ ንጹሕ ነኝ ብሎ እጁን በውሃ ቢታጠብም እንደ እጁ ሕሊናው ከቶ ሊነጻለት አልቻለም። በንጹሕ ሰው ደም እንደ ጨቀየም ወዲያው ታወቀው። ምንም እንኳ የረከሰ ሕሊናውን ማንጻት ባይችልም ባለቀ ሰዓትም ቢሆን አንድ ያመነበትን እውነት ሰውየው ከሚሰቀልበት መስቀል በላይ ሊያኖርለት ወደደ። ጽሑፉም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ሲሆን በላቲን በዕብራይስጥና በግሪክ ቋንቋ ተጽፎ በዚያ ለሚያልፉ ሁሉ በግልጥ ይነበብ ነበር። የአይሁዳዊው ከሳሾችም የተጻፈውን ሲያዩ እጅግ ተቆጡ። ወደ ንጉሡ ዘንድ ተመልሰውም አንተ የአይሁድ ንጉሥ ብለህ አትጻፍ፣ ነገር ግን ይሄ ሰው እኔ የአይሁድ ንጉሥ ነኝ ብሏል ብለህ ጻፍ አሉት። ንጉሡ ግን እነርሱን የሚሰማበት ጆሮም ሆነ ባደረገው ነገር ተጸጽቶ ሌላ የሚያደርግበት አቅም አልነበረውም። ስለዚህም ሰዎቹን ፊት ነስቶ የጻፍኩትን ጽፌአለሁ ብሎ አሰናበታቸው። ስፍራው ቅርብ ነበርና ብዙ ሰዎች የተጻፈውን አዩ። ከዚህ በኋላ መሲሁ ከፍ ባለ ድምፅ ጮሆ ነፍሱን ሰጠ። በዚያን ጊዜ የቤተ መቅደስ መጋረጃ ከላይ እስከ ታች ለሁለት ተቀደደ። ምድር ተናወጠች፣ አለቶች ተሰነጣጠቁ፣ መቃብሮች ተከፈቱ። አንቀላፍተው ከነበሩት ብዙ ቅዱሳን ተነሱ። ከመቃብርም በመውጣት ወደ ቅድስት ከተማ ገብተው ለብዙዎች ታዩ። የመሬት መናወጡንና የሆነውን ነገር ሁሉ ባዩ ጊዜ ብዙ ሰዎችም እጅግ ፈሩ። አንዳንዶች ይህ ሰው በእውነት የእግዚአብሔር ልጅ ነበር አሉ። ከዚያም በስውር ደቀ መዝሙር የነበረ አንድ ባለጠጋ ሰው ሥጋውን ይሰጠው ዘንድ ንጉሥን ለምኖ ስለ ተፈቀደለት በንጹሕ የበፍታ ጨርቅ ከፈነው፣ ለራሱ ከዓለት አስፈልፍሎ ባዘጋጀው መቃብር ውስጥም አኖረው። ትልቅ ድንጋይ አንከባሎ መቃብሩን ዘግቶ ሄደ። ይገርማል። በአፉ ተንኮል ሳይገኝበትና ምንም ወንጀል ሳይሰራ በአሟሟቱ ከክፎች ጋር ተቆጠረ። መቃብሩም ከባለጠጎች ጋር ሆነ። በሳምንቱ የመጀመሪያ ቀን ማለዳ ገና ጎህ እንደቀደደ አንዳንድ ሴቶች መቃብሩን ሊያዩ ሄዱ። ሐሳባቸውም እንደ አይሁድ ልማድ አስከሬኑን ሽቶ ለመቀባት ነበር። ከሴቶቹ ብዙዎቹ ያኔ ወደ መቃብር ሳይወርድ በፊት አያሌ ውለታ አድርጎላቸው ነበርና ሞቶም እንኳ ጌታዬ እያሉ ነበር የሚጠሩት። ሴቶቹ በስፍራው እንደደረሱ በድንገት ታላቅ የምድር መናወጥ ሆነ። የጌታም መልአክ ከሰማይ ወርዶ ወደ መቃብር በመሄድ ድንጋዩን አንከባሎ በላዩ ተቀመጠበት። መልአኩም መልኩ እንደ መብረቅ ብሩህ፣ ልብሱም እንደ በረዶ ነጭ ነበር። ጠባቂዎቹም መልአኩም ከመፍራት የተነሳ ተንቀጠቀጡ፣ እንደ በድንም ሆኑ። ይህ ከሆነም 2000 ዓመታት አለፉ። ኢየሱስም ሞትን አሸንፎ ከመቃብር ወጥቶ ወደ ሰማይ አርጎ አያሌ ሰዎችን በፍቅር መማረኩን ቀጥሏል። ጊዜው ሞቃትና አልፎ አልፎ የበልጉ ዝናብ የሚስተናገድበት ጊዜ ነው። በርግጥ በአንዳንድ ቦታዎች ቀዝቃዛ ሊሆን ይችላል። ለማንኛውም እኔ ላወራ የፈለኩት ስለ አየር ሁኔታው ሳይሆን አሁን ያለንበት ጊዜ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስዋዕትነቱ ወቅት መሆኑን ነው። ስለ ትንሣኤ እንብዛም ከዚህ በፊት የማታውቂ ከሆነ ይህንን ፕሮግራም መከታተልሽን ቀጥይ፣ የምታገኙ ቁም ነገር አለ። ሰላም ጤና ይስጥልኝ የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አምሽታችኋል? የጌታ ጸጋና ሰላም ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። መግቢያችን ላይ ለማንሳት እንደሞከርነው ዛሬ ስለ ትንሣኤ በዓል አጠቃላይ ሁኔታ እንመለከታለን። ኮብልላ ነበረች ነፍሴ ከእግዚአብሔር መንገድ በጣም የበደልኩን ኃጢአተኛም ነበርኩ ግን አዳኝ ከላይ ፍቅሩን ሰጠኝ ሰላም ልጁን ለኔ ልኩ አወጣኝ ምንድነው ትንሳኤ በሰዎች ህይወት ውስጥ ያን ያህል አስፈልጊ ሆነው? ትንሳኤ ስንል ከስቅለቱ ጀምሮ ያለውን አያይዘን እናነሳለን። እንደምናውቀው ሰዎች የትንሳኤን በዓል በልዩ ልዩ መልኩ ያከብሩታል። አንዳንዶች ምግብና መጠጥ በማዘጋጀት ቤት ውስጥ ሲያከብሩት፣ ሌሎች ደግሞ እርስ በርስ በመሆን በጭፈራና በመሳሰሉት ፈንጠዝያ ያከብሩታል። ለምንድነው የሚያከብሩት የሚለው ነው ትልቁ ነገር። እናም እኛም በዚህ ዙሪያ አብረን ቆይታ እንድናደርግ ተዘጋጅተናል። አብራችሁን ቆዩ። ውድ እህቴ ሆይ፣ በርግጥ ፋሲካ ማለት ምን ማለት ነው? ሰዎች እንደሚያስቡት ከምግብና ከመጠጥ ብቻ ጋር የተያያዘ አይደለም። ከዚያም ያለፈ ነገር አለው። ስለ ፋሲካ ስናስብ ከዛሬ 2000 ዓመት በፊት ጌታችን ኢየሱስ ክርስቶስ ያለፈበትን የስቅለት ሞትና ትንሣኤ ያስታውሰናል። ነቢያት ከዘመናት በፊት እንደተናገሩት ኢየሱስ የኖረው እንደዚያው ነው። በወቅቱ የነበሩ የሃይማኖት መሪዎች የተለያዩ እርሱን የሚገድሉበት ክስ በመፈለግ በመስቀል ላይ እንዲሞት አደረጉት። ይህም ብቻ ሳይሆን መቃብሩ እንዲጠበቅ አደረጉት። ነገር ግን ከሞተና ከተቀበረ በኋላ በሦስተኛው ቀን ተአምር ሆነ። የእግዚአብሔር መልአክ መጥቶ ድንጋዩን ካንከባለለ በኋላ ኢየሱስ ከሞት ተነሳ። ወደ አዲስ ሕይወት በትንሣኤው ጉልበት ተነሳ። ኢየሱስ ደግሞ ይህንን አዲስ ሕይወት ለጠየቀው ሁሉ ሊሰጥ ቃል ገብቷል። ኃጢአታችንን ይቅር ሊልና የእግዚአብሔር ልጆች ሊያደርገን ማለት ነው። ለዚህ ነው እንግዲህ አሮጌው አልፎ አዲሱ የመጣው። አዲሱ ሕይወት ደግሞ የሚያልቅ አይደለም። ብንሞትም እንኳ በሰማይ ለዘላለም ይቀጥላል። ታዲያ እንኳን ለትንሣኤው አደረሰሽ የሚለው ቃል እጅግ ትርጉም ያለው እንደሆነ በዚህ እንረዳለን።
ተስፋ ቢስ ነበርኩኝ ሊያወጣኝ ሲመጣ ግን እርሱ ነገረኝ ነፃ እንደምወጣ ከዚያም አነሳና ክብሩን አከዳጅ ልጁን ለእኔ ልኮ አወጣኝ ደምን ያፈሰሶ አዳነ ደምን ለእኔ ያፈሰሶ አዳነ የማረ Thank you.
ይበንዲ እንዳለ ከብዙ ዘመን በፊት ከዚ ከክርስቶስ ትንሳኤ ጋር ተመሳሳይ የሆነ ታሪክ ተፈጽሞ ነበር። እርሱም የእስራኤላውያን ታሪክ ነው። እስራኤላውያን ባንድ ወቅት በግብጽ ባሮች ሆነው ይኖሩ ነበር። በባርነት ሲኖሩም ከሚደርስባቸው ግፍ የተነሳ በጮሁ ጊዜ እግዚአብሔር ነጻ ሊያወጣቸው ወደደ። ከዚያም ሙሴ የተባለውን ሰው እግዚአብሔር አስነሳላቸው። በርሱም በኩል መመሪያን ይሰጣቸው ነበር። ከሰጣቸው መመሪያዎች ውስጥ አንዱን ላንብብልሽ። በዘጸአት ምዕራፍ 12 ከቁጥር 1 እስከ 20 ላይ እናገኛለን። እግዚአብሔርም በግብጽ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱ መጀመሪያ ወር ይሁናችሁ። ለእስራኤል ልጆች ሁሉ ተናገሩ በሏቸውም፣ በዚህ ወር በአስረኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድም ቤት አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን። ከበጎች ወይም ከፍየሎች ውሰድ። በዚህም ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤል ማኅበር ጉባኤ ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቅቡት። በእሳት የተጠበሰውን ሥጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ። ከመራራ ቅጠል ጋር ይበሉታል። ጥሬውን በውሃም የበሰለውን አትብሉ። ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት። ከእርሱም እስከ ጠዋት አንዳች አታስቀሩ። እስከ ጠዋትም የቀረውን በእሳት አቃጥሉት። ወገቦቻችሁን ታጥቃችሁ፣ ጫማችሁን በእግራችሁ፣ በትራችሁን በእጃችሁ አድርጋችሁ እንዲህ ብሉት። ፈጥናችሁም ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብጽ አገር አልፋለሁ። በግብጽም አገር ከሰው እስከ እንስሳ ድረስ በኩርን ሁሉ እገድላለሁ። በግብጽም አማልክት ሁሉ ላይ እፈርድባችኋለሁ። እኔ እግዚአብሔር ነኝ። ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየው ጊዜ ከእናንተ አልፋለሁ። እኔም የግብጽን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ይህም ቀን መታሰቢያ ይሆናችሁ፣ ለእግዚአብሔርም በዓል ታደርጉታላችሁ። ለልጅ ልጆቻችሁ ሥርዓት ሆኖ ለዘለዓለም ታደርጉታላችሁ። 7 ቀን ቂጣ እንጀራ ትበላላችሁ። በመጀመሪያውም ቀን እርሾውን ከቤታችሁ ታወጣላችሁ። ከመጀመሪያውም ቀን አንስቶ እስከ 7ኛው ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ። በመጀመሪያውም ቀን የተቀደሰ ጉባኤ እንዲሁም በ7ኛውም ቀን የተቀደሰ ጉባኤ ይሆንላችኋል። ከሚበላው በቀር በእነርሱ ምንም አትሰሩም። ይህንንም ብቻ ታደርጋላችሁ። በዚህም ቀን ሰራዊታችሁን ከግብጽ አገር አውጥቻለሁና የቂጣውንም በዓል ጠብቁት። እንግዲህ ይህን ቀን ለልጅ ልጃችሁ ለዘላለም ሥርዓት ትጠብቃላችሁ። በመጀመሪያው ወር በ14ኛው ቀን በመሸ ጊዜ፣ ከወሩም እስከ 21 ቀን በመሸ ጊዜ የቂጣ እንጀራ ትበላላችሁ። 7 ቀን በቤታችሁ እርሾ አይገኝ። እርሾ ያለበትንም እንጀራ የሚበላ ነፍስ ከመጻተኛው ጀምሮ እስከ አገር ልጁ ድረስ ከእስራኤል ማኅበር ተለይቶ ይጥፋ። እርሾ ያለበትን ምንም አትብሉ። በቤቶቻችሁም ሁሉ ውስጥ ቂጣ እንጀራ ብሉ። ሙሴም የእስራኤልን ሽማግሌዎች ጠርቶ አላቸው፣ በየቤታችሁ ጠቦት ምረጡ፣ ወስዳችሁም ለፋሲካ እረዱት። ከሂሶጵ ቅጠል ጭብጥ ውሰዱ፣ በዕቃ ውስጥ ባለው ደም ንከሩት። በዕቃውም ውስጥ ካለው ደም ሁለቱን መቃኖች ጉበኑን እርጩ። ከእናንተም አንድ ሰው ከቤቱ ደጅ እስኪነጋ ድረስ አይውጣ፣ እግዚአብሔር ግብጻውያንን ይመታ ዘንድ ያልፋልና። ደሙንም በጉበኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ላይ ያልፋል፣ አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም። ለእናንተ ለልጆቻችሁም ለዘላለም ሥርዓት አድርጋችሁ ይችን ነገር ጠብቁ። እንዲህም ይሆናል፣ እግዚአብሔር እንደ ተናገረ ወደሚሰጣችሁ አገር በገባችሁ ጊዜ ይህን አምልኮ ጠብቁት። እንዲህም ይሆናል፣ ልጆቻችሁ ይህ አምልኮ ለእናንተ ምንድን ነው ባሏችሁ ጊዜ እናንተ በግብጽ አገር በእስራኤል ልጆች ቤቶች ላይ አልፎ ግብጻውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የማለፉ መስዋዕት ይህች ናት ትሏቸዋላችሁ። ሕዝቡም ተጎነበሰ፣ ሰገደም። የእስራኤልም ልጆች ሄዱ፣ እንዲሁም አደረጉ። እግዚአብሔር ሙሴንና አሮንን እንዳዘዘ እንዲሁ አደረጉ። እንዲህም ሆነ እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋን ከተቀመጠው ከፈርዖን በኩር ጀምሮ በግዞት እስካሉት እስከ ምርኮኞቹ በኩር ድረስ የግብጻውያንን በግብጽ ምድር የተገኘውን በኩር ሁሉ የእንስሳውንም በኩሮች ሁሉ መታ። ፈርዖንም ባሪያዎቹም ሁሉ ግብጻውያንም ሁሉ በሌሊት ተነሱ። የሞተ የሌለበት ቤት አልነበረምና በግብጽ ምድር ታላቅ ልቅሶ ሆነ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤልም ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ ሂዱም እንዳላችሁም እግዚአብሔርን አገልግሉ፣ እንዳላችሁም መንጎቻችሁንና ከብቶቻችሁን ሰዱ፣ ሂዱም እኔንም ደግሞ ባርኩኝ አለ። ግብጻውያንም ፈጥነው ከምድሩ ይወጡ ዘንድ ሕዝቡን ያስቸኩሏቸው ነበር፣ ሁላችንም እንሞታለን ብለዋልና። ሕዝቡም ሊጡን ሳይቦካ ተሸከሙ፣ በኋቃውንም በልብሳቸው ጠቅልለው በትከሻቸው ተሸከሙት። የእስራኤልም ልጆች ሙሴ እንዳዘዘ አደረጉ። ከግብጻውያንም የብርንና የወርቅን ዕቃ ልብስንም ለመኑ። እግዚአብሔርም ለሕዝቡ በግብጻውያን ፊት የፈለጉትን እንዲሰጧቸው ሞገስን ሰጠ፣ እነርሱም ግብጻውያንን በዘበዙ ይላል። ከብዙ ዓመታት በኋላ ኢየሱስ ለእኔና ለአንቺ እንደ ተረደ በግ ሆነልን። የጠቦቱ ደም እስራኤልን ከሞት እንደከለከለ የኢየሱስ ደምም እኔንና አንቺን ወደ ሞት የሚወስደንን ኃጢአታችንን ከለከለልን። በዚህ በምድር ላይ ብዙ ነገሮች ባይሳኩልንም እንኳን በሰማይ ግን የዘላለም ሕይወት አለን። በዚህ ምድርም የማይነጥፍ ሰላምና ደስታ ያገኘነው በዚህ በኢየሱስ ሞትና ትንሣኤ ነው። በዚህም ሳለን እንዴት መመላለስ እንደምንችል በቃሉ አስተምሮናል። እንግዲህ ፋሲካ ወይም ትንሣኤ ስንል እነዚህን ሁሉ በውስጡ የያዘ ነው። እንኳን ለትንሣኤው አደረሰሽ የሚለው ቃል ትልቅ ትርጉም ያለው ነው። እስኪ አብረን እንጸልይ። እግዚአብሔር ሆይ በትንሣኤ ውስጥ ያለውን እውነት እንድረዳ ስለ ረዳኸኝ አመሰግንሃለሁ። ጌታ ሆይ እድሜን ሙሉ ለዚህ እውነት መኖር እንድችል እንድትረዳኝ እጸልያለሁ። በጌታ በኢየሱስ ስም አሜን።
ልቤን ደስ ይለዋ ከመረጥኩት ወዲህ ከማበሉ አሁን ወደ እርሱ።
እንግዲህ የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። በፕሮግራማችን ላይ ያላችሁን አስተያየት፣ ምክር፣ ልዩ ልዩ መጣጥፎች፣ ግጥሞች ቢኖራችሁ በአድራሻችን ጻፉልን፣ እኛም ጠቃሚነቱን ገምግመን አየር ላይ እናውላለን። እስካሁን ቆይታችሁ ፕሮግራማችን ስለተከታተላችሁ ጌታ አብዝቶ ይባርካችሁ። እስካሁን ሳስተናግዳችሁ አብሬያችሁ ቆየሁት እኔ አስራት ፈይሳ ነኝ። ከመሰናበቴ በፊት አድራሻችንን አስታውሳችኋለሁ። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች ሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም ደሩ።
Just